Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 17 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
15 ኪሎ በቆሎ ደቄ 3 ኪሎ መኳረኒ ማለት ለአንድ ሰው ለወር ያችን እየበላን ያለን ዝም ብለን ማለት የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን በቃ ተሰሚነት የለንም እኛ ጭራሽ ማለት
ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችን እና መንግስት የሚያስቀምጥልን ወጋ ግንባክ ነው ያለና እሱም መፍትሄ የለውም። 23 ዓመት ሰርቻለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን።
በዳንሻ ክባቡ ህይወት ከተሰኘ የእርሻ ጣቢያዎች መፈናቀላቸውን የሚገልጹ ዜጎች የሰብአዊ ድጋፍ ባለማግኘታቸው ለችግር መጋለጣቸውን እየተናገሩ ነው። ሙሉ ዘገባውን በምሽቱ መሰናዶ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ማዕከላዊ አፍሪካ ሪፐብሊክ ውስጥ 2 የቡሩንዲ ዜጎች የሆኑ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ተገደሉ፣ ሌሎች 2 ደግሞ ቆስለዋል ተብሏል። ነገ በሀገሪቱ በሚካሄደው አገር አቀፍ ምርጫ ዋዜማ ይህንን ጥቃት ያደረሱት ማንነታቸው ያልታወቀ ታጣቂዎች ናቸው ብሏል የመንግስታቱ ድርጅት። የዋና ጸሐፊው የአንቶኒዮ ጉቴሬሽ ቃል አቀባይ ስቴፋን ዱጃሪች በሰላም አስከባሪዎች ላይ የተፈጸመው ጥቃት በጦር ወንጀል ሊያስጠይቅ የሚችል ነው ብለዋል። የሀገሪቱ ባለስልጣናት በአስቸኳይ ጉዳዩን መርምረው ተጠያቂዎቹን ሕግ ፊት እንዲያቀርቡ ጉቴሬሽ ማሳሰባቸውንም ቃል አቀባያቸው አስታውቀዋል። በዓለም አቀፍ የኮቪድ-19 ዜናዎች ፈረንሳይ የመጀመሪያዋን ፋይዘር እና ባዮንቴክ የሰራውን የኮቪድ-19 ክትባት ዛሬ ተቀብላለች። ክትባቶቹ ፓሪስ ለሚገኙ የሆስፒታል ፋርማሲዎች ታድለዋል ተብሏል። ክትባቱን የመስጠቱ ሂደት ነገ እሁድ በ2 የአረጋውያን እንክብካቤ ቤቶች ይጀመራል ተብሏል። የተቀሩትም የአውሮፓ ሀገሮች እንዲሁ ነገ ነው የሚጀምሩት። ፈረንሳይ ወረርሽኙ ከገባ ወዲህ ከ2.6 ሚሊዮን በላይ ሰዎች በቫይረሱ እንደተያዙባትና ከ62500 የሚበልጡ እንደሞቱባት አስታውቃለች። ሮማኒያም የመጀመሪያውን የፋይዘር ባዮንቴክ ክትባት ጭነት ዛሬ ተቀብላለች። በጦር ኃይል ስር ወደሚገኝ መጋዘን ተወስዶ ተቀምጧል ተብሏል። ባለስልጣናቱ ነገ እሁድ በ9 ሆስፒታሎች ክትባቱ መሰጠት ይጀመራል ነው ያሉት። በሌላ በኩል ሩሲያ በሀገሯ ለተቀመመው ዋናው የኮሮና ቫይረስ ክትባቷ ስፑትኒክ ቪ ለሚባለው ከ60 ዓመት በላይ ለሆኑ ዜጎች እንዲሰጥ ፈቃድ መስጠቷን የሀገሪቱ መገናኛ ብዙሃን የጤና ሚኒስቴሩን ጠቅሰው ዘግበዋል። በሀገሪቱ ይፋ መረጃዎች መሰረት የኮሮና ቫይረስ ተያዦቿ ቁጥር ዛሬ ከ3 ሚሊዮን አሻግቧል። ባለፈው የ24 ሰዓት ጊዜ ብቻ 29200 ሰው እንደተያዘ ነው የተዘገበው። 560 ሰዎች በዚሁ ጊዜ ውስጥ ሞተዋል። ወደ ጃፓን ዞር ስንል በመዲናዋ ቶኪዮ ዛሬ ከስካሁኑ ከፍተኛ የሆነው ዕለታዊ የኮሮና ቫይረስ ተያዦች አሃዝ መመዝገቡ ተገልጿል። ጃፓን እንደ ፈረንሳይና ሌሎች ሀገሮች ለወጥ ያለው የቫይረሱ አይነት ብቅ እንዳለባትም አስታውቃለች። ባለፈው ሳምንት ከወደ ሌላ ሀገር የገቡ 5 ሰዎች ቫይረሱ ታይቶባቸው ወደ ለይቶ ማቆያ ከተወሰዱ በኋላ ድጋሚ በተደረገ ምርመራ የያዛቸው አዲሱ አይነት ቫይረስ መሆኑ ታውቋል ሲል የጃፓን የጤና ሚኒስቴር አመልክቷል። ቀደም ሲል የብሪታንያ ባለስልጣናት አዲሱ አይነት የኮሮና ቫይረስ ዝርያ ከፊተኛው ይበልጥ ተዛማች እንደሚመስልና ለተያዦቹ ቁጥር ማሻቀብ ምክንያት የሆነው እሱ ሳይሆን እንዳልቀረ መናገራቸው ሲታወስ፣ ከዚሁ ተያይዞ በዓለም ዙሪያ በርካታ ሀገሮች ከብሪታንያ የሚነሱ መንገደኞች ላይ ገደብ ጥለዋል። የዩናይትድ ስቴትስ ባለስልጣናትም ሐሙስለት ባወጡት መመሪያ ከብሪታንያ የሚገቡ መንገደኞች ሲደርሱ ከቫይረሱ ነጻ ሆነው መገኘት እንዳለባቸው አስታውቀዋል። ሲዲሲም ይህ ግዴታ ከፊታችን ሰኞ ጀምሮ ተግባራዊ ይሆናል ብሏል። ይበዚህ እንዳለ አዲሱ ዝርያ ኮሮና ቫይረስ ስዊድን ውስጥም መከሰቱ ተዘግቧል። ከእንግሊዝ የተሳፈረ አንድ መንገደኛ ሲደርስ ታሞ በመገኘቱ ሲመረመር አዲሱ ቫይረስ ተገኝቶበታል ሲሉ የሀገሪቱ የጤና ባለስልጣናት ዛሬ ይፋ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ቴኔሲ ክፍለ ግዛት ናሽቪል ከተማ ጎዳና ላይ የቆመ እንደ ቤት የሚያገለግል መዝናኛ መኪና ላይ በትናንትናው የፈረንጆች ገና ክሪስማስ በዓል ዕለት ንጋቱ ላይ በደረሰ ፍንዳታ 3 ሰዎች ቆሰሉ። ፖሊስ ሆን ተብሎ የተፈጸመ ፍንዳታ ነው ብሏል። ፍንዳታው ከመድረሱ ቀደም ብሎ ከመኪናው ውስጥ ከ15 ደቂቃ በኋላ ቦምብ ይፈነዳል የሚል የተቀዳ ድምጽ በጩኸት እንደተለቀቀ ነው የታወቀው። ፖሊሶች በአካባቢው ጥይት ተተኩሷል የሚል መረጃ ደርሷቸው ወደ አካባቢው ሲሄዱ መኪናውን እንዳገኙና ድምጹንም እንደሰሙ አስታውቀዋል። ፍንዳታው የደረሰው በጎብኚ በሚዘወተር የከተማዋ አካባቢ ሲሆን በርካታ ህንጻዎች ላይ ጉዳት መድረሱ ታውቋል። የገና ዕለት ማለዳ ስለነበረም አብዛኞቹ ቡና ቤቶችና ምግብ ቤቶች እንዲሁም የንግድ ቤቶች ዝግ ነበሩ። ፌዴራል አቪዬሽን አስተዳደር ከፍንዳታው ተከትሎ በተፈጠሩ የቴሌኮሙኒኬሽን ችግሮች የተነሳ ወደ ከተማይቱ የሚደረጉ በረራዎችን በጊዜያዊነት አቋርጦ ነበር። የከተማዋ ከንቲባ ፍንዳታው ለደረሰበት አካባቢ አስቸኳይ ጊዜና የሰዓት እላፊም አውጀዋል። የገናን በዓል ፍሎሪዳ ሆነው እያከበሩ ያሉት ፕሬዚደንት ዶናልድ ትራምፕ በፍንዳታው ቦታ ደርሰው እርዳታ የሰጡትን አመስግነዋል። የቆሰሉትም ፈጥነው እንዲያገግሙ እንጸልያለን ማለታቸውን የዋይት ሀውስ ቃል አቀባይ አመልክቷል። አዲስ ተመራጩ ፕሬዚደንት ጆ ባይደንም ቀዳሚ የአደጋ ጊዜ ደራሽ ሰራተኞቹን አመስግነው ጉዳት የደረሰባቸው ሰዎች ፈጥነው እንዲያገግሙ እንጸልያለን ብለዋል። የቴኔሲ አገረ ገዥም የፍንዳታውን ተጠያቂዎች ለማግኘት አስፈላጊውን ሁሉ እናደርጋለን ብለዋል። የአውሮፓ ህብረት አምባሳደሮች ህብረቱ ከብሪታንያ ጋር የደረሰውን ግዙፍ የነጻ ንግድ ስምምነት መገምገም ሊጀምሩ በትናንቱ የፈረንጆች ገና ዕለት ስብሰባ መቀመጣቸው ተገለጸ። ስምምነቱ ተግባራዊ የሚሆነው አነታራኪ ሆኖ የቆየው የህብረቱና የብሪታንያ መለያየት ጉዳይ በሚጠናቀቅበት በፊታችን የአውሮፓ ጥር 1 ቀን እንደሚሆን ነው የተገለጸው። በመጨረሻም ትናንትና አርብ እስራኤል ሶሪያ ላይ ባደረሰችው የሚሳኤል ጥቃት ቢያንስ 6 በኢራን የሚታገዙ ተዋጊዎችን መግደሏን የሶሪያ የሰብአዊ መብቶች ታዛቢ የተባለው ጦርነቱን የሚከታተል ቡድን ተናገረ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ታህሳስ 17 2013 ዓመተ ምህረት ዝግጅታችንን ነው።
ጋሽፋይም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው። እኔ የማስታውሰው ሁልጊዜ ይገርመኛል። 60 ዓመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል።
የሆነ ቀን ባህል ማዕከል ላይ በ3ኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የጋሽ ተስፋዬ ነው። ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው።
ሁለት ሰዎች ነው የምጠራው፣ በቃ በጋሽ ተስፋዬ ልክ እውነተኛ ቅን እና የግንባር ስጋ ሀሳቡን ፊት ለፊት የሚናገር
በ84 ዓመታቸው ባለፈው ሳምንት ከዚህ ዓለም በሞት ስለተለዩት ዘርፈ ብዙ ባለሙያው አንጋፋው ከያኔና መምህር ተስፋዬ ገሰሰ የሚያወጉን እንግዶች ናቸው። እንደየቅደም ተከተላቸው ጌትነት ኔው፣ አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረ ህይወት ከዚህ ከዋሽንግተን ዲሲ በሁለተኛው አጋማሽ አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችን እንለፍ። የኢትዮጵያ መንግስት በህገ ወጥነት በሰየመው የህወሓት ልዩ ኃይልና በአገር መከላከያ ሰራዊት መካከል ከተደረገው ጦርነት አንድ ቀን አስቀድሞ ክባቡ ህይወት ከተሰኘ የእርሻ ጣቢያዎች መፈናቀላቸውን የሚገልጹ ዜጎች የሰብአዊ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ለአሜሪካ ድምጽ ተናገሩ። የዳንሻ ከተማ ጊዜያዊ አስተዳደር እነዚህን የተፈናቀሉ ዜጎች በዳንሻ ከተማ እንዳስጠለሏቸው ገልጾ ድጋፍ እንዲደረግላቸው ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ መንቀሳቀሱን አስታውቋል። የተረከቡት ባዶ ቢሮ በመሆኑ በጀት ስለሌላቸው መልሶ ለማቋቋም በቂ ሀብት እንደሌላቸውም ገልጸዋል። በስፍራው ተገኝቶ ቅሬታ አቅራቢዎቹን ያነጋገረው ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ጥቅምት 24 2013 ዓ.ም በዳንሻ ከተማ በመከላከያ ሰራዊት አምስተኛው መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ቢሮ ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪኦኤ ተናግሯል። ዳንሻ ከታሪካዊቷ ጎንደር ከተማ በ105 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚል ስያሜ የተሰጠው የህወሓት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን መፈናቀላቸውን የሚገልጡ ዜጎች ደግሞ የተፈናቀሉባቸው የህወሓት እርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ይርቃል ነው የተባለው። ወይዘሮ የአለምወርቅ አዳል ክባቦ ህይወት እርሻ የንብረት ክፍል ሰራተኛ እንደነበሩ ተናግረው ባዶ እጃቸውን መባረራቸውን ተናግሯል።
ንብረት አልያዝንም፣ ልብስ አልያዝንም። ዝም ብለን ወጣን ወደ በረሃ ማለት ነው። ከበረሃ በሁለት ቀን ህዳር ሁለት ወደዚህ ገባ፣ ወደ ዳንሻ ማለት ነው። ከዳንሻ ቀበሌ ተቀበለን፣ ወደ መፈናቀል ቤት አስገባንም ማለት ነው። ከዛ ስንቀመጥ በቆሎ ዱቄት ተቀበል፣ በቆሎና አንዳንድ ጀሪካ፣ አንድ ድስት፣ አንድ ብረት ድስት ማለት ነው። ከዛ በኋላ እያልን ስንኖር አሁን ወደ ቀይ መስቀል አስተላልፉን ስንላቸው 15 ኪሎ ለአንድ ሰው ለወር ተሰጣችኋል። ያም ኤክስፓየርድ አሁን ያለቀ ማለት ነው። ተሳስ 2013 ያለቀ ተሳስ 2 ማለት ነው። ያን እየበላን ያለ ነው። ወገን ሲድረስልን ለኛ ማለት ነው።
ስንት ናችሁ በቁጥር?
በቁጥር 83 ነው። በአንድ የምንሰራ ማለት ንብረት የለንም፣ ልብስ የለንም፣ ምንም ነገር የለንም። በቃ ተወርሰን ተጨርሰን።
ማንም ይወርሰው ማንም ይዘርፍባቸው?
የዘረፈንን ሰው አላየንም። እኛ ውጡ መጣን፣ ውጊያ ተከፍቷል ስንባል ወጣን፣ በዛው ቀረን፣ አልተመለስንም ወደዛ አካባቢ ማለት ነው። ህይወታችን ለማውጣት እኛ ወደ በረሃ ወጣን። ከበረሃ 2 ሳምንት ቆየን፣ ከዛ ወደዚህ መጣን ማለት ነው። በእግራችን የሁላ በረሃ በቆሎ ቆሎ እየበላን ማለት ነው።
ዛሬ አሁን ዳንሻ ነው ያላችሁ?
አሁን ዳንሻ ነው ያለን።
ምንድን ተረቡት ያለው ማጋ ነው ያላችሁ?
ዝም ብለን ከአንድ እርዳታ ተቀብለን 15 ኪሎ ለወር ተቀብለና አንዲት ፓስታ፣ ግማሽ ዘይት፣ ሊትር ዘይት፣ 15 ኪሎ በቆሎ ዱቄት፣ 3 ኪሎ መኮረኒ ማለት ለአንድ ሰው ለወር ያችን እየበላን ያለን ዝም ብለን ማለት። የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን ከዚህ ካልን ከዚህ በቃ ተሰሚነት የለንም እኛ ጭራሽ ማለት።
ውጡ ተብለን ሜዳ ላይ ተጣልን ያሉት ደግሞ የልጆች እናት የሆኑት ወይዘሮ አልማስ ሳይ ናቸው። ከእሳቸው ጋርም 67 ቋሚ ሰራተኞችና ሌሎች ጊዜያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል።
በረሃ ላይ ነው የጣሉ። ምንም ነገር አላትንም። ምንም የምንበላው ነገር ህፃን ይዘናል። ልጆች አሉ። አሁን ልጆች ይዘናል። የበቆሎ ቆሎ አንድ አለ። ልብሴ ያለ ዱቄት ምሰጠን እየጋገር እየበላን እንደዛ እያሉ እዚህ የደረስን። አሁን ደግሞ መንግስት ድረስልን። ምንም እርዳታ የሚባለው ነገር ኤክስፓየርድ የሆነ እንደዚህ በቆሎ ዱቄት እንደዚህ ተወረቅተው እንትን አረንጓዴ የሰራ በቃ ትል የሆነ ነገር እና መንግስት ድረስልን ነው የምንለው። ቀይ መስቀል በቃ እንትን ይድረስልን። ቋሚ ሰራተኛ ነን ነበር ቋሚ ሰራተኛ ነን። ይሄ ብራችንም ወጋገን ባንክ ነው ያለ። ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችን እና መንግስት የሚያስቀምጥልን ወጋገን ባንክ ነው ያለና እሱም መፍትሄ የለውም። 23 ዓመት ሰርችላለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን።
እርሻ ጣቢያ ነበር የሚሰሩት?
እርሻ ጣቢያ ነው።
የማን ነው እርሻ?
የወያኔ እርሻ ነው። የወያኔ እርሻ ነው። ዝሮ ዝሮ እኛ እየሰራን እየበላን ነበር በዛን ሰዓት። ብንሰደብም ችለን ብንልም ችለን በቃ ለዕለት ወዳችን መስራት ስለሆነ እንደዛ እያልን ነበር የምንኖረው። አሁን ግን መፍትሄ አጣናል። መጀመሪያ ስንመጣ እንክብካቤው አይዟችሁ ደርሰንላችኋል ነበር። አሁን ያ እንክብካቤ የለበት። የምንኖርበት ሽንት ቤት ነው። በቃ ቆሻሻ መጠረቅ ነው። ውሃ የምንጠጣው የለም። ሳሙና ምናምን የለንም። በቃ እንዲች እንዳለ አሁን ይወጣን ይችንችን ለነፍስ ያለ ይሰጠን።
ከቤታችሁ ከወጣችሁ ስንት ቀናችሁ?
ወራ አሳልፈናል። ከዚች የደረስነው በአንድ ነው። 7 ቀን በረሃ ቆይተናል። በእግራችን ነው ከዚህ የመጣን። ይሄ ግን ስንመጣ ሲቀበሉን ደስ ብሎን ነበር። በቃ በቃ ሀገራችን ገብተናል፣ የሀገራችን ሰዎች አግኝተናል። ትውልድ ቦታችን እኛ ጎንደር ነው በብዛት
በቃ ሀገራችን ሰው አግኝተናልና ደህና እንግዲህ ተመስገን ብለን ሳለ አሁን ግን የተቀበለነ ሰው ምንም መፍትሄ የለውም።
ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማርዬ ታደሰ በማንነታቸው ተለይተው መፈናቀላቸውና በበረሃ መሰቃየታቸውን ተናግረዋል።
ስለዚህ እኛ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር። የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ብለህ ሳይሆን በ20ና በ30 የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣዋል። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ አለች። ያልወለዱም ምራብና ጥማትን ተሰቃይተው ተጣውረው የደረሱ ወንድሞቻችን 8 ቀን 7 ቀን የገባን እስካሁንም ያልገባ ወንድም እህት አለ እና ይህ ነው ማይካድራ የደረሰው ግፍ። በእርግጥ በእኛ ላይ አልደረሰም። ማይካድራ ማህል ላይ ስለሆኑ ነው። የእኛ ግን ጠረፋችን የአማራ ክልልና የወልቃይት ጸገዴ ሰው ምንሻ ስለነበረ ደርሰውልናል። በህይወታችን ወጥ
የትራክተር ሹፌር የሆኑት አቶ አለማየሁ ገዛሃኝም ከሞት መትረፋቸውን ገልጠው አሁን ተፈጸመብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል።
ያው እዛ እየሰራን እንደማንኛውም አባል ሰራተኞች የነሱም የትግሎችም አባል ሰራተኞች አብረን እንሰራ ነበር። ግን ይሄ ግርግር ከመነሳቱ በፊት ፎቶ ማንሳት ተጀምሮ ነበር ለመታወቂያ እየተባለ ማለት። ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣው።
የዳንሻ ከተማ ጊዜያዊ አስተዳደር የሰላምና ደህንነት መምሪያ ኃላፊና የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አደል በጦርነት ወቅት ይጠበቃል ከሚሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብለዋል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠለሏቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል።
የአማራ ተወላጆች እንግዲህ ተፈናቃዮች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ህዝብ ብቻ አይጎዳም። በህገ ወጥ መንገድ ስትንቀሳቀስ ሌላውንም ብሔርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅለው የገቧሉ። ስለዚህ እኛውን ለቀይ መስቀል ምናምን ማሳወቅ ነው ከኛ የሚጠበቀው እና እንዲታገዙ እና እንዲረዱ ማድረግ ነው። አሁን እኛ የራሱ በጀት የለንም። በበጀት አይደለም እየተደገፍን የምንሰራው ያለኛው። አሁን እኛ ትናንትም ለነጻነታችን እየታገልን ስለሆን ዛሬም ለነጻነታችን ነው እየታገልን ያለን። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይህን በሀሳብና ማሳወቅ ነው ከኛ የሚጠበቀው። እያሳወቅን ያለንበት ሁኔታ ግን አለ።
አቶ ጌጥ የተፈናቀሉ ዜጎችን መልሶ ማቋቋምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀልን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በረሃብ የተቀጡ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ዳንሻ።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኞቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት ድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራት ቱ ላይ ያሳደረው ተጽዕኖስ አለ? ስመኝሽ የቆየ ይህንን ጥያቄ መነሻ አድርጋ ተከታዩን ዘገባ አጠናቅራለች።
የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር።
ሁለተኛ አመት ጨርሼ ልክ ኤግዛም ሲደርስ ነበረ እንዳጋጣሚ ኤግዛም ስኬጁል ተደርጎ ልክ ልንፈተን 4 days 5 days ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው። ወዲያው ሆልድ ተደረገ ክላሶችም ፈተናዎችም። በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው።
የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200,000 የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች።
ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና እንትኑ ሂደት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም። ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደረጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ።
በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንት እና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል።
ክላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲሲፔት እንዲያደርግ ይደረጋል። ክላስ ደግሞ ሰዓትም ተወስዶ ከተመደበው የክላስ ሰዓትም ገፋ ተደርጎ ዲስካሽኖች ምናምን ሊኖሩ ይችላሉ። ፕሮጀክቶች፣ ሚኒ ፕሮጀክት ነገሮች ይኖራሉ። እነዚያን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪንስ ሼሪንግ በጣም አለው፣ ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው በዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለው ኦንላይን፣ የራሴን ፓርቶር ከኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል፣ ከፈለገ ላይከታተልም ይችላል። ስለዚህ እዛ ጋር ያለው ነገር የዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋል።
የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል።
ያው እሳቱን የማጥፋት ብለን ብንወስደው ይሻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገራቸዋለሁ። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን አሁንም ድረስ ያልጨረሱ ልጆች አሉ።
የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውም በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል።
የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ትተው ከላብራቶሪዎች ውስጥ ትተው የወጡ ልጆች ነበሩ አብዛኞቹ። ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንዳልኩኝ ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ። ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ እኔ በግሌ።
እነዚህ ችግሮች ተደራርበው ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል።
የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው ስራቸው ወይም የገጽ በገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉ ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይገልጹልኛል። ስለዚህ ውጤታማን የሚል አመለካከት የለኝም በግሌ።
የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በደረገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ካስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባው እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። እያስተናገድኳችሁ ያለሁት ሲዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። የሼክስፒርን ሃምሌትን ሲጫወት በመድረክ ትወናው ብዙ ተብሎለታል። ግሩም የቲያትር ድርሰቶቹና ዝግጅቱ ወደ ስነ ጽሑፍ ዘልቆም የ11ኛውን ክፍለ ዘመን የፐርሺያኑን ባለቅኔ ኦማር ኸያምን ሩባያት የራሱ አድርጎ አገር በቀል ሊያስመስለው ምንም አልቀረው። በርካታ መጽሐፍት ደርሷል። ብዙ የጥበብ ልጆች ያፈራ ተወዳጅ መምህርም ነው። ባለፈው ሳምንት ከዚህ ዓለም በሞት የተለየው ሁለገብ አንጋፋ የጥበብ ሰው ነው። በዚህ አንጋፋ የጥበብ ሰው ሕይወትና ሥራ ዙሪያ የሚያጠነጥን ውይይት ነው ተከታዩ መሰናዶ። አሉላ ከበደን ያዘጋጀው ወደ ውይይቱ ልሰዳችሁ።
ከበደ ሚካኤል አንዲት እንደደቁ አይቀና አለች እና እኔም ዘርፍ ያሰሉ
እስኪ
ከበደ ሚካኤል እንዲህ ብሎ ይገኛሉ። ለሁሉ እዚህ ያለው ብሏል ሰለሞን እጠይቀው ነበር። በተገናኘን ሞት የሚሞትበት ጊዜው መች ይሆን? እኔ ፈጠራቸው ሰልጥኛ ዘርፍያቸዋለሁ። ሞት የሚሞትማ ክርስቶስ በስብሐት ዳግመኛ ሲመጣ የሞተው ሲነሳ የሚሞት ሲታጣ ሞት ከናካቴው ያኔ ይሆናል ሞቱ በክርስቶስ ምጽአት ባልቡ ማለክቱ በክርስቶስ መንግስት ባልቡ ማለክቱ።
ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ ከአንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በ84 ዓመቱ በቅርቡ ከዚህ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ከያኒና መምህር ተስፋዬ ገሰሰ ሕይወትና ሥራውን ልንዘከር ከሙያ ልጆቹ ሦስቱን ጋብዘናል። አሁን ለየት ያለ አድናቆትና አክብሮት የተቸረውን መምህርና ከያኒ ሕይወትና ሥራዎች ሊያወጉን በራሳቸው መንገድ ዘርፈ ብዙ ባለሙያነቱን የተካኑ እውቅ የመድረክ ሰዎች ጌትነት እኔውና አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረ ሕይወት ደግሞ ከዚህ ከዋሽንግተን ዲሲ በስልኩ መስመር ተገኝተዋል።
እንግዶች አመሰግናለሁ። እንኳን ደህና መጣችሁ።
አመሰግናለሁ።
በጣም በተለየ የሀዘን ዜና ባለበት ሁኔታ ውስጥ ነው ያገኘኋችሁ። ጋሽ ተስፋዬ ከጥቂት ቀናት በፊት ከዚህ ዓለም በሞት ተለይቷል። ሀዘን ባሻገር ሕይወትና ስራውን ትውስታችሁንም ጨምረን የምንዘከርበት ፕሮግራም ላይ ነው የጋበዝኳችሁ። ጌትነትና አለማየሁ በርከት ካለው ዓመታት በፊት የኢትዮጵያን ቲያትር ታሪክ የሚዘክር ወደኋላ በርካታ ዓመታት ተመልሶ ከመሰረቱ ቲያትር የጀመረበትም እናም በወቅቱ ያለበትም ደረጃ የሚመለከት ዝግጅት ላይ አራት ሆናችሁ አሁን በዚህ ውይይት ውስጥ የሌለችውን ሙሉዓለም ታደሰን ጨምሮ ከጋሽ ተስፋዬ ጋር በውይይት አግኝቻችሁ ነበረ። እንግዲህ ከዚያ በኋላ ለመጀመሪያ ጊዜ ማግኘቴ ነው። ለአድማጮች ግልጽ ለማድረግ ሁለት አለማየሁዎች ናችሁ። አለማየሁ ገብረ ሕይወት በተለያዩ ፕሮግራሞች ቅርብም ስለሆን እናገኝሃለን። ብዙ ስለሆነ ሰው ነው የምንነጋገረው። ተዋናይ፣ አዘጋጅ፣ ገጣሚ፣ ደራሲ፣ በመድረክ ቲያትር እንኳን ሁሉንም ዘርፎች የሚሰራ ተርጓሚ፣ መምህር፣ ጸሐፊ ተውኔት፣ እስኪ እንደ ቅርብ ወዳጃችሁም እንደ ሙያ አጋራችሁም መንገድ እንዳሳያችሁም ሰው የቲያትርንም ሕይወት ታሪክም ወደኋላ እንድትመለሱ ትውስታችሁን እንጋራ። ድንቀት ተስፋዬን እንዴት ነው የምታስታውሱት? ጌትነት ካንተን ጀምርና በየተራ ትቀባበላላችሁ።
እንዳልከው በጣም ብዙ ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው እኔ የማስታውሰው። ሁልጊዜ ይገርመኛል። 60 ዓመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል እና እስካሁን እስከ መጨረሻው ሰዓት ድረስ እንዲሁ በጣም የጋለ የቲያትር ፍቅር የነበረው ሰው ነው። በተረፈ በቀላሉ ለመግለጽ እኮ እንዳልከው በጣም አስቸጋሪ ነው ጋሽ ተስፋዬ እና የተለየ ባህሪ ያለው ሰው ነው። ቅን ነው፣ ደግ ነው፣ ተቆርቋሪ ነው። ለሙያውም ለባለሙያውም ወጣቶች እንዲያድጉ እንዲበቁ ሽንጡን ገትሮ የሚሟገት ነው። አሁን አንዳንዴ የበፊቶቹ የኋለኞቹ ሲመጡ የመገፋፋት ነገር አለ ይባላል። ጋሽ ተስፋዬ ጋር ይሄ ሁሉ የለም እና በጣም ሙሉ ሰው ነው፣ ቀጥተኛ ሰው ነው። ባለፈው እንግዲህ ከሁለት ወር በፊት ነው 84ኛ ዓመቱን በ2000 አበሻ አክብረን ነበር። እንግዲህ ከሁለት ወር በኋላ ይሄው በመሀላችን የለም እና እስከዛ ሰዓት ድረስ ከፍቅሩ ጋር የኖረ ነው። ቲያትር ፍቅር፣ ተርጓሚነቱ፣ መምህርነቱ፣ በተረፈ የቲያትር ቤት ምርጥ አስተዳዳሪም ነው። ብሔራዊ ቲያትርን ስራ አስኪያጅ ሆኖ ሲሰራ ነው እኔ ወደ ብሔራዊ ቲያትር የተቀላቀልኩት እና ለአጭር ጊዜም ቢሆን በቅርበት ያገኘሁት እና ከዛም በላይ ቲያትር ቤቶች እንዲስፋፉ አሁን በቁጥር እንዲየመነመኑ ሊሄዱ በክፍላተ ሀገር ደረጃ ወሎን፣ የጎጃሙን፣ የጎንደሩን በብሔራዊ ቲያትር ስር እንዲቋቋሙ ያደረገ ለባለሙያዎች በጣም ብዙ ጥቅሞችን ያስጠበቀ የጥበብ ሰው ነው እና የአስተዳደር ሰውነቱም አለው። የቲያትር ማኔጀርነት
የአስተዳደር ሰውነት ብልሃል ጌትነት፣ በጣም አስገራሚ ጊዜ የምታነሳልን ይመስለኛል። እንዳልከው በስራ መጀመሪያ ግድም የገጠመህ በውጭ ከምታውቁት ስራ ላይ ስትሰማራ አብረውት ከሚሰሩት ወይም ከሚያስተዳድራቸው የተማርከውንም ጨምሮ የተናገርክበትን አጋጣሚ ሰምቻለሁ። ቆየት ብለን እናነሳለን። አለማየሁ፣ ወደ አንተ ልምጣ። እዛው አዲስ አበባ ልቆይና አድማጮች እንደ ግሜ ላስተዋውስ። አለማየሁ ታደሰ አዲስ አበባ፣ አለማየሁ ገብረ ሕይወት ዲሲና፣ ስለ ጋሽ ተስፋዬ ያላችሁን ትውስታ እንድትነግሩኝ እንደው በጠቅላላይ ከሚሰማችሁ ስሜት እንጀምርና በተለያዩ ሙያ ዘርፎች በመምህርነቱ ያለውንም በተለያዩ የጥበብ መስኮች የሚሰራቸውን አንዳንዱን እየነቀስን እንጫወታለን። እስኪ እንግዲህ ቀደም ብዬ እንደጠቆምኩት ሕይወቱን መዘከር ምናልባትም ጋሽ ተስፋዬ ሊመርጠው በሚችለው መንገድ የእሱን ሕይወት ከፍ አድርገን ለማየት የምንሞክርበት ነው። ምንም እንኳን ገና ትኩስም ቢሆን ሀዘናችሁ ይበልጡን የጋሽ ተስፋዬን ህይወት ወደሚመለከተው ነው የምናዘነብለው። አለማየሁ፣ ከጋሽ ተስፋዬ የጥበብ ልጆች አንቱ ብለው ከሚጠሩት ጥቂቶች ውስጥ ትመስላለሁ። እስኪ ጀምርልን።
አዎ፣ የሚገርመው አጋጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቢ ጭንቅላቴ ውስጥ የነበረው ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የጋሽ ተስፋዬ ነው። ሃይስኩል ትንሽ እንቅስቃሴ ምናምን ነበርና ይሄ ነገር አለ እንዴ የሚል እንደወስን ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው። እሱን አላስታውሰውም። ከዛ በቃ ምረጡ እና ወደ ዲፓርትመንት ግቡ ሲባል የመጀመሪያ ምርጫ አድርገን ኦዲሽን ነበር። እያንዳንዱ ዲፓርትመንት ሲገልጽ ጋሽ ተስፋዬ ነበሩ እንትን የሚሉት የቲያትር ዲፓርትመንትን። በቃ ማንም የትኛውም ዲፓርትመንት የራሱን ዲፓርትመንት እንደዛ አስተዋውቆ አውቅ ፍላጎት የሌለውን ሰው ሁሉ እንኳን የሚያነሳሳ ነው። እና እንግዲህ ሁሉም ዲፓርትመንት ሰምታችሁታል። ሕግ አለ፣ ሐኪም አለ፣ ምን አለ። ሁሉም የሚጠቀልለው ሙያ ይሄ ቲያትር ነው። በቲያትር ውስጥ የሕክምናው፣ የጦርነቱ፣ የቤተሰብ አስተዳደሩ፣ የምኑ ሁሉ ነገር ያለበት ጠቅልሎ የያዘ ሙያ ነው። በዛ ላይ ሁሌ ከህዝብ ፊት የሚመራ ሙያ ነው እና ወደዚህ ብትመጡ በጣም ደስተኛ ትሆናላችሁ የሚል በጣም ሞቅ ያለ ያው አቀራረባቸውን ታውቀዋለህ፣ ከፍ አድርገው ነው የገለጹት። እና ከዛ የመጀመሪያ የቲያትር የትወና ኮርስ በጋሽ ተስፋዬ ነው ያገኘሁት። ጌታቸው ታረቀኝ ገና ተመርቆ ወጥቶ አሲስታንት ሆኖ ሁለቱን ነው እና የሚያስተምሩበት መንገድ እንዳንፈራው ምክንያቱም እንግዲህ አብዛኞቻችን ሁሉም ማለት ይቻላል ኤሌመንተሪ ትምህርት የለም፣ ሃይስኩል ስለ ቲያትር ስለ ድራማ የለም፣ ምን እንደሆነ እንኳን አናውቅም። ብለን የምንጀምረው ዩኒቨርሲቲ ነው። አሁን ሌላው ሀገር አብረው ገና ከኬጂ ጀምሮ ተውነው ድርሰቶቻቸውን አንብበው ነው የሚያድጉ። እኛ እንግዲህ ዩኒቨርሲቲ ደረጃ ስንደርስ ነው ብለን ድራማ ምንድን ነው፣ ገጸ ባህሪ ምንድን ነው የሚለውን ሁሉ ጀምረን የምንማረው። ስለዚህ ይከብዳል፣ ግን በጣም በቀለለና ፍቅር በሚያስይዝ መንገድ ነው ያስተማሩ። ሰሞኑን የዋልታ ቴሌቪዥን ከማረፋቸው የሆነ አንድ ወር ነው እንደዚህ አካባቢ ኢንተርቪው አድርጎኝ ነበረ። እዛ ላይ አንድ ዳያሪ የተዋናይ ዳያሪ ብለው ያስተምሩን የነበረ የጻፉልኝን አስተያየት አይቼው አስታውሾ ለዛ ለኢንተርቪው ተጠቅሜዋለሁ። እና ለእያንዳንዳችን የሚሰጠው አስተያየት እኛም ሁሉ ተማሪ ማኔጅ አድርጎ ስሜት ተረድቶ ያለበትን ድክመቱን ያለውን አሪፍ ነገር ተረድቶ እንደዛ አይነት ዝርዝር በሆነ ያለመታከት የማስተማር ፍቅር እንግዲህ ከቅርብ ጊዜ ድረስ ያስተምሩ ነበር። በዚህ ደረጃ መገኘት በጣም ከባድ ነው። ከዛ ደግሞ አብረን ለመስራት ያጋጠመኝ የማንያዘዋል እንደሻው ፊልም ነው፣ ዴዝዴሞና። እዛ ላይ በቃ ትወና ሳትጨነቅ የምትሰራው የሆነ ደስታው መጀመሪያ አንተ ጋር በቅቶ ከዛ በኋላ ለህዝብ እንደሚደርስ አብሮ የመስራቱን እድል አግኝቼ እንዴት የሚረዱበትን እና አሁን እኔ አንተ ማለት እፈልጋለሁ ግን አልችልም። ያኔ ገና እንደመጣ ነው እርሶ እሳቸው እያልን ገና በዛው ቅኝት ቀርቶብኝ ሌላው ሰው አሁን አርቲስት ወይ እንደዚህ አንቱ አይባልም ይባላልና የጥፋተኝነት ስሜት ይመጣብኛል። ሁሉም አቅርቦ አንዳንድ ዲቴል የማይወሩ ለምሳሌ ውሎ ወይ ህመም ዛሬ እንትን ብያለሁ በቃ ስለዚህ አንገናኝ እንትን ትላላችሁ ምክንያቱም እንትን ወስጄ እንዲህ ወስጄ ብለው የሚነግሩት መንገድ ጊዜ ሰው እንደዚህ ያወራል እንዴ? ትልቅ ሰው እንደዚህ ቅልል አድርጎ ይህንን ከባድ ነገር ሰው የሚያፍርበት ነገር እንደዚህ ይናገራል። ሁሉም ነገር አብደው እጅ ላይ አድርገው ነው የሚያሳዩት እና በጣም የሚገርም ስብዕና ነው ያላቸው።
መልካም አለማየሁ፣ ጋሽ ተስፋዬ አንተ እንድትል አላስገደደህም? በደምብ እንደምትቀርበው በሙያም በጣም በቀረበ ስሜት ሲናገር ሰምቻለሁኝ። አንተ እንድትል ጠይቆህ አያውቅም? እኛ ጋር ቃለ ምልልስ እንኳን አንተ በሉ ነው የሚለውና እኔም እንደቀላል አድርጌ ነው የተቀበልኩት። አልተገደድክም በጋሽ ተስፋዬ?
እኔ በምገልጽበት ቦታ በሌሉበት ነው የማወራው። በፊትም እርሱም አንቱም ለማለት የሚያስደፍር ጨዋታ እናንትን አልነበረም ቅርበትና ያ ነገር ውስጥ እንደተቀመጠ ነው ያለው። ለራሴም የሆነ አንዳንዴ ኦድ ይሆንብኛል እንደዚህ እያልኩ ስናገር ካለው ፍቅርና አክብሮት አንቱ ማለት ማራቅ ሊሆን ይችላል። ግን በቃ አንድ የገባ ነገር አለ አይደለ?
እንግዲህ ጋሽ ተስፋዬን ህይወት ስንዘከር ምንም እንኳን ገና የሀዘኑ ስሜት ከውስጣችሁ ያልወጣ አንድ ታላቅ ሰው ማጣታችሁን በቅርበት የሚሰማችሁ መሆኑን እረዳለሁ። የተለዋወጠ ስሜት ቢሰማችሁም ከጋሽ ተስፋዬ ጋር ወይም ስለ ጋሽ ተስፋዬ ሲወራ ቀለል ባለው ስሜትም ነው እና አለማየሁ፣ ወደ አንተ ልምጣ። ወደ ዋሽንግተን ዲሲ አለማየሁ። አለማየሁችን እያፈራረቁ ስጠራ አድማጮች የትኛው እንደሆነ ትዩ ነው። ስለ ጋሽ ተስፋዬ የሚነገረው ነገር ብዙ እንደመሆኑ ከሙያ እስከ ህይወት ድረስ አቅጣጫውን ለመለየት ሁሉ እስኪቸግር ድረስ ይሄዳል። በመልክ በመልኩ የምታወሯቸውን ነገሮች ለማደራጀት ሞክሬያለሁ። ግን እስኪ አሁንም ከጠቅላላው ስሜት አለማየሁ፣ እዚህ ወደ ዩናይት ስቴትስ በመጣበት ጊዜ በ2015 ለሲድ ሽልማት ድርጅት በተሸለመበት ጊዜ ከአንተ ጋር ነበር በአብዛኛውን ጊዜ የሚያጠፋው። ሌላ ቀርቶ ወደ እኛ ጋር እንኳን አብራችሁ ነው የመጣችሁት። ከዚያ በኋላም ብዙ የጥበብ ምሽቶች አብረነው አሳልፈናል፣ ከከተማ ወጣ የሚባልበትን ጨምሮ። አብረህ የምታሳልፍባቸው ብዙ ጊዜያት ከነበራቸው ሰዎች ውስጥ አንዱ ነበር። ምናልባትም ወደኋላ ሄደ እንደ ጌትነትና እንደ አለማየሁ ደግሞ የትምህርት ቤትም የሙያ መስክ አጋጣሚዎችንም ልትጨምርልን ትችላለህ። እስኪ ግን ከዩናይት ስቴትስ ተነሳ።
እንግዲህ ያው ጋሽ ተስፋዬ ቅድም አሌክስ የተቸገርበትን ነገር አውቀዋለሁኝ። አንዳንድ ጊዜ እኔ ለምሳሌ አብዬ መንግስትን በጣም ከሚቀርቧቸው ውስጥ አንዱ ነበር ተማሪ ሆኜም ማለት ግን አንቱ ብዬ ጀምሬ መውጣት አልቻልኩም። አሁን ጋሽ መንግስት የሚሏቸው አሉ አንዳንድ እንደዚህ ይቸግረሃል። ከጨጋይን የመጀመሪያ ቀን ሶስተኛ ዓመት ተማሪ ሆኜ ቢሮ ሄጄ ልጠይቀው መንኳኩቼ ገብቼ እኔ እንደቆምኩ እሱ ቁጭ ብሎ ኋላ ተነሳ ቆመ እና ስንዳወራ ጋጨጋይን ላናግርህ የመጣሁት በቃ አንተ አልኩት። ከዛ በኋላ አንተ ብዬ ጨረስኩ ከመጨረሻው ድረስ እና እንደዚህ ቀላል ነው ጋሽ ተስፋዬ፣ ግን ይቸግርሃል። አሁን የአሌክስ እንትን እረዳዋለሁ እና እዚህ ሲመጣ እንግዲህ ያው በፊትም ወዳጆች ነበርን፣ በጣም ቀርበዋለሁኝ፣ በጣም ወደዋለሁ ፐርሶናሊቲውን። እውነቴን ነው የምነግርህ፣ ሁለት ሰዎች ነው የምጠራው በቃ በጋሽ ተስፋዬ ልክ እውነተኛ ቅን እና የግንባር ስጋ ሀሳቡን ፊት ለፊት የሚናገር ሃይማኖት አለሙ በአንድ ኢንተርቪው ወቅት አባ መርግ ነው የምንለው ሲል ሰምቼዋለሁ። አንተን ያየ ፊት ለፊት ነው የሚነግርህ እና ዲፕሎማት አይደለም ግን የሚነግረን ደግሞ እውነቱን ነው አለ። ፊት ላይ ያለውን ጉድፍን ፊት ለፊት ነው የሚነግርህ አለ እና ሲቀርብህም እና የዚህ አይነት ግልጽ የሆነ ሰው ነው እና በጣም ወደዋለሁ። እኔ ከታደሰ ወርቁ ጋር ነው የማነጻጽረው። ለምን መሰለህ? ታደሰም እንደዚህ አይነት ሰው ነበር። ሌላው በአርቲስት አካባቢ አሁን የምልህ በቲያትር ቤቶች አካባቢ ፊት ለፊት አንዳንድ ጊዜ ታመሰግነው ከጀርባ የምትለው ነገር አለ። ግን በጋሽ ተስፋዬ እና በታደሰ ወርቁ ላይ እኔ ባረኩት መለስተኛ ዳሰሳ የምልህ ሰዎችን ብዙ አናግሬያለሁ ጋሽ ተስፋዬን በተመለከተ እና ተመሳሳይ ነው። ሁሉም አንድ አይነት ከትልቅ እስከ ትንሽ። አሁን እንግዲህ ጌትነት ተማሪ ሆኖ ሲገባ የነበረውን ስናገር ትላንት ሰምቼዋለሁ። ከሱ በፊት የገቡ ኋላም የመጡት ነባሮቹም በጋሽ ተስፋዬ ያላቸው አክብሮትና የሚናገሩት በፊት ለፊትም ከጀርባ የሚናገሩት አንድ ነው። ሁሉም ማለት በሚቻል ሁኔታ ስለ እሱ ፐርሰናሊቲ ይስማማሉ። ምን አይነት ግልጽ፣ ምን አይነት ቀና ሰው፣ ሁሉን አክባሪ እና ቤተሰባዊ እንደነበርና ይሄን ባህሪ እዚህም በመጣበት ጊዜ አይቼዋለሁ እና እዚህ አብሬው ስዞር እንዳልክ ስንሄድ ማወቅ የምፈልገው ስለ እሱና ስለአለፉ ሰዎች አሁን ስለ ጋሽ ጸጋዬ እንዲነገረኝ፣ ስለ አብዬ መንግስቱ እንዲነገረኝ እኔ የማላውቀውን የልጅነታቸውን፣ የወጣትነታቸውን፣ የጉልምስናቸውን እና ሌሎችም አሁን ጋሽ ሙልጌታም እዚህ ነበር፣ ሙልጌታ ሉሌ እንዲህ ብቻ በመሀላቸው የሆነ አቤ ጉበኛም በተመለከተ እና ስለ እነሱ ሰዎች እንዲያወራኝ ነበር የማደርገው እና ተገናኝተን ሳናስበው ይመሻል እና የመንበረ ትደውልን አንተ መድኃኒቱን ሰጠኸዋል ትለኛለች። መጣ ነበር አብረ ወስዷል መድኃኒቱን ትላለች። እና አዎ አይ ወስዷል እንደዚህ ላለ ሳናስበው እና ጋሽ ተስፋዬ ጋር ሆነ አይጠገብም። ጨዋታው ግልጽ ነው እንዳልኩ ብዙ ነገር ነው የምታገኝበት። እና እዚህም እናንተም ጋር ስናመጣው የሆነውን ነገር ሁሉ ታውቃለህ። ሽርሽር በሄድንበትም ጊዜ አንዳንዴ ልክ ሃይማኖት እንዳለው የእሱ ግልጽነት ከመስመር ያልፍና ሰዎችን ቅር ሊያሰኝ ይችላል። እና ይሄ አባ መርግ የተባለው ነገር ያው ያጋጠመን ታውቃለህ። አሁን እዚህ ላይ እሱን ማንሳት ብዙ አያስፈልግም፣ ግን በቃ እኔ ይሄ ነገር ይታየኛል። እና ግን በጥቅሉ ምን መሰለህ፣ ቅድም ጋሽ ጸጋዬን ካነሳው አይቀርም አስፋው ለገብርኤል የሚባል ጋሽ ተስፋዬ ላይ ህይወት ታሪክ ሊሰራ የኛ ባች ነበር እና
እኔ ገጸገይና ናግሬ የምጣው ስለው ሌላ ጊዜ ባክም ሰደኝ እኔን ማብረን አስተዋውቀኝና እንጠይቀው ስለው ጋር ተስፋ ያለግና ይዤው ሄድኩኝ። ምን አለ ገጸገይ? ተስፋዬ ገሰሰ የመድረክ ንጉስ ነበር። ሀምሌትን ሲጫወት ብታዩት ይሄን ንጉስነቱን ታረጋግጡ ነበር አለ ገጸገይ። እንደዚህ ነው በቃሉ ያለው። እንግዲህ ገጸገይ ምስጋና ላይ ቁጥም ነው ማለት በጣም ማወቅ አለበት ወይም በደጋግሞ ማየት አለበት እና እንደዛ ነበር ያለው። ሌላው ጌትነት ዩቲዩብ ላይ ያየሁት ብሔራዊ ቲያትር ሺን ስነስርዓት ላይ ሲናገር ከሰማሁት ተማሪ ሆኜ ያየሁት ከአብይ መንግስቱ ጋር የነበረውን ቅርበት ነው። እንጋሽ ተስፋዬ
የታላቁን ኢትዮጵያዊ ከያኔ ተስፋዬ ገሰሰን ህይወትና ስራዎች ለመዘከር ከሩቅ የመድረክ ሰዎች ጌትነት እንየው፣ አለማየሁ ታደሰና አለማየሁ ገብረህይወት ጋር የጀመርነውን ወግ ነው የተከታተላችሁት። አድማጮች፣ ወጋችን አላበቃም። ሙሉ ውይይታቸውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን ከያኔያን እንግዶቼን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላና እንግዶቹን እናመሰግናለን። ተከታዩ መሰናዶ ስፖርት ነክ ዝግጅት ነው። ለመሆኑ ኢትዮጵያ ለመጀመሪያ ጊዜ በኦሎምፒክ የስፖርት ውድድር የተሳተፈችው መቼ ነው? በየትኛው የስፖርት አይነትስ? በያላችሁበት የየበኩላችሁን ግምት እየተቀባበላችሁ ቆዩን። ከ60 ዓመታት በፊት የሆነውን ይህንን ታሪክ የሚነግረን በጊዜው በቦታው የነበረና በመድረኩ አገሩን ወክሎ በተፎካካሪነት የተሳተፈ እውቅ አትሌት ነው። ለታሪኩ መነሻ የሆነው አንድ ሰሞነኛ ገጠመኝ ነው። ንጉሴ አክሊሉን ያደረሰን ወደ ዝግጅቱን ሰዳችሁ።
እንዴት አመሻችሁ? ልክ የዛሬ 60 ዓመት አበበ ቢቂላ በባዶ እግሩ ሮጦ በሮም ኦሎምፒክ ለአፍሪካና ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ በማራቶን ሩጫ ካስገኘበት ጊዜ ጀምሮ በየኦሎምፒኩ ድል ለተቀዳጁ አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን ባለፈው ሳምንት የገንዘብ ስጦታ አበርክቷል። በዚህም መሰረት ለሻምበል አበበ ቢቂላ ቤተሰብ 2,000,000 ብር፣ ለሻምበል ማሞ ወልዴ ቤተሰብ 1,000,000 ብር፣ ለሻምበል ምሩጽ ይፍጠር ቤተሰብ 1,000,000 ብር ተሰጥቷል። ለሌሎችም እንደዚሁ ስጦታው ተበርክቶላቸዋል። በሕይወት ላሉትም ለሌሉትም ማለት ነው። ለመሆኑ የኦሎምፒክ ስፖርት በኢትዮጵያ መቼና እንዴት እንደተጀመረ ታውቃላችሁ? በ1948 ዓመተ ምህረት ሜልቦርን አውስትራሊያ ነው ኢትዮጵያ በኦሎምፒክ ስፖርት መካፈል የጀመረችው። ለዚህም እድል የበቃችው በስመጥሩ ዝነኛ ብስክሌተኛ በገረመው ዶምቦባ አማካይነት ነው። ማመልከቻ ለንጉሠ ነገሥቱ አቅርቦ በኦሎምፒክ ለመካፈል በዛ መሰረት ተፈቅዶ ነባሻ የፈለቀ ነማሞ ወልዴ የአጭር ርቀት ሯጮቹ ንጉሴ ሮባ፣ ወልደ መስቀል ኮስትሬ እነዚህ የተካፈሉበት የ1948 ኦሎምፒክ በሜልቦርን ተካሂዷል። ኢትዮጵያ ውጤት ባታገኝም ተወዳድራ ተመልሳለች። ገረመው ደንቦባ ይህን ወቅት በሚገባ ያስታውሳል። የኔም ያዘጋጀው ጥያቄ እነዚህ ሰዎች የስፖርቱን መሪ ይድነቃቸውን ጨምሮ ቢያንስ በዕለቱ እውቅና እንኳ ሊሰጣቸው ይገባ ነበር። የኦሎምፒክ ስፖርትን ያስጀመረው ገረመው ደንቦባ በዕለቱ ስነ ስርዓት ላይ ስሙ እንኳ ሊገለጽ ይገባ ነበር፣ ሽልማቱ ቢቀር ለማለት ነው። ገረመው ከሜልቦርን ሲመለሱ የዛሬ 65 ዓመት የሆነውን ሁኔታ እንዲህ ያጫውተናል።
ስንመለስ በእርግጥ ውድድሩን ፈጽመን ፊታችን ወደ ሀገራችን ስንመልስ ሀገራችን ለመግባት በጣም ደስ አለን። አውሮፕላኑ ላይ ለመግባት በሁለት ታፍሰን ወደ እስር ቤት ወይንም ወደ ከርቸሌ የምንወርድ ነበር መስሎ የታየን። አይቀርም አልቀረም ገባን። አውሮፕላኑ መሬት ለቀቀ፣ ተነሳን፣ ጉዞ ወደዚሁ ጀመር። ሌላው ግን የአውስትራሊያ መንግስት ለንጉሥ ኃይለሥላሴ ብሎ አንድ ወንድና አንድ ሴት ካንጋሮ አብሮች ወይም እንስሶች መታሰቢያ ብሎ ተልኮ ነበር። የተላከውም ደግሞ እኛ በምንጓዝበት ፕሌን ላይ ነው። በመሐከሉ ወንፊት ወንፊት ያለው እንጨት ሳጥን ተሰርቶ እዚያ ውስጥ ተደርገው ነው ለስምንት ቀን የሚበሉት ወይም ለአስር ቀን ሙዝና አንዳንድ አታክልቶች አብረው ነበር። አሁን ያ ሙዝና ልዩ ልዩ አታክልቶች ከሶስት ቀን በኋላ በሰበሰ ጉዞ ወደዚህ እንደጀመር በዚህ ላይ ሽንቷቸው ኩሳቸው አለ። በእውነቱ ሁላችንም በሽተኞች ሆን ጉንፋን ያዘን አፍንጫ ያልተሞሸለቀ ሰው የለም። እንዲህ አይነት አይደርስም የለም። እስከ ሰባት ቀን በኋላ አዲስ አበባ ገባን። ያው ከገባንም በኋላ አቀበድሮ በቀድሞ አውሮፕላን ማረፊያ በኩል ነበር። በእንደዛ አይነት ያው ንጉሱ ጋር ቀርበን እጅ ነስተን ወደ የቤታችን ተመለስን። በተለይ አሁን ሳስታውሰው የአውስትራሊያ ጉዞ አሁን ላለው ትውልድ በእርግጥ መንገድ ከፍተናል። ለራሱ አንድ ራሱ የቻለ ታሪክ ነው። ቢሆንም ግን በህይወት መኖራችን በጣም የሚገርም ነው። በወቅቱ 144 ሰዓት ነው ደርሶ መልስ በአየር ላይ የቆየ ነው። ስንሄድ 72 ስንመለስ 72። በዚህ ላይ ያቀማመጡ ነግሬያቸዋለሁ። ብረት አልሚኒየም ነው። በእንደዛ አይነት ስቃይ ነው ኦሎምፒክ በር የከፈት ነው።
አመሰግናለሁ ገረመው ደምቦባ። አሁንም ለገረመውና ለሌሎችም በህይወት ላሉ በህይወት ባይኖሩም ደግሞ ለቤተሰቦቻቸው እንደዚሁ እውቅና የሚሰጥበት ስነ ስርዓት ቢኖር ደስ ይላል። በዚሁ አበቃ።
ንጉሴ አክሊሉንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመገባደድ ላይ ያለው የአውሮፓውያኑ 2020 የኮሮና ቫይረስ ወረርሽኝ የነገሰበት ዓመት ነው ማለት ይቻላል። ከአንድ ዓመት በፊት ያልነበረ ወይም ጨርሶ የማይታወቅ በሽታ በዚሁ አጭር ጊዜ ውስጥ ቁጥሩ ከ1.5 ሚሊዮን በላይ የሚደርስ ህዝብ ፈጅቷል። የዓለምን ኢኮኖሚም አንኮታክቶታል። ባለፈው ዓመት ጥቅምት 2019 በኢትዮጵያ አቆጣጠር ጥቅምት 12 ላይ በተካሄደ የህብረተሰብ ጤና አጠባበቅ ባለሙያዎች ግምገማ ዩናይትድ ስቴትስ ወረርሽኞችን ለመቋቋም አገሮች ያላቸውን ዝግጅት ብቃት በሚያሳየው ማውጫ በቀዳሚ ደረጃ አስቀምጠዋት ነበር። ይሁንና ዩናይትድ ስቴትስ ዛሬ በኮሮና ቫይረስ ተጋላጮችና በህመሙ ሳቢያ ህይወታቸውን ባጡ ሰዎች ቁጥር ከመላው ዓለም በከፋ ሁኔታ የተዘገበባት ሀገር ሆናለች። ይህችን ሀገር ከዚህ ያደረሷትን ድክመቶች የሚያስቃኝና አመቱን መለስ ብሎ የሚፈትሸውን የአሜሪካ ድምፁ ስቲቭ ባርገን ያሰናዳውን ቅንብር አሉላ ከበደ ያቀርበዋል።
ውድቀቱ መመዝገብ የጀመረው በኮሮና ቫይረስ ወረርሽኝ ሳቢያ በቻይናና በአውሮፓ ከተሞች እንደ ደጃፍ በራቸውን መዝጋት በጀመሩበት ሰዓት ነው ይላሉ የጆርጅ ታውን ዩኒቨርሲቲው የሕክምና ሕጎች አዋቂ ልዩ ባለሙያ ሎረንስ ጎስቲን።
We didn't prepare. We knew this was coming. We should have known. We should have been prepared.
አልተዘጋጀንም ነበር። ይህ እንደሚመጣ እናውቅ ነበር። ማወቅም ነበረብን። እናም መዘጋጀት ነበረብን። ወረርሽኙ በተከሰተ ጊዜም የመጀመሪያው ትልቅ ፈተና የመመርመሪያ ቁሳቁሶች ጉዳይ ነው።
የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ያደረገው የመጀመሪያ ምርመራ ሳይሰራ ቀረ። ከዚያም ለወራት የቀጠለው የመመርመሪያ ቁሳቁስ እጥረትና የምርመራ ውጤቶችን ለማግኘት የነበረው ማለቂያ የሌለው የሚመስል ጥበቃ ቫይረሱ ከቁጥጥር ውጪ እንዲሆን ረድተዋል። ፕሬዚዳንት ትራምፕ በተደጋጋሚ ያደርጉ የነበረው የገዛ አስተዳደራቸውን የጤና ባለስልጣናት ሙያዊ አቋምና ምክር የሚያመክን ድርጊት ሁኔታውን ለማሻሻል የሚደረገውን ጥረት የሚያግዝ አልነበረም የሚሉት ደግሞ የሚሽጋን ዩኒቨርሲቲው የሳይንስ ጉዳዮች ታሪክ አዋቂው ሃዋርድ መርክል ናቸው።
This wasn't an administration that was used to dealing with
ይህ ከጉዳዩ አዋቂ ልዩ ባለሙያዎች ጋር ተባብሮ መስራት የለመደ አስተዳደር አይደለም። ለስራቸው ተገቢውን ቦታ ያለመስጠት ብቻ ሳይሆን አክብሮትም የለውም።
ትራምፕ የሲዲሲ ባለሙያዎች ሰዎች ራሳቸውንና ሌሎችን ከቫይረሱ መከላከል እንዲችሉ ያግዛሉ ያሏቸውን ከጨርቅ የተሰሩ የአፍና የፊት መሸፈኛ ጭንብሎች እንዲያደርጉ በማሳሰብ ያቀረቡትን ምክረ ሀሳብ አንብበው የባለሙያዎቹን ጥረት የሚያሳንስ ንግግርና ድርጊቶች ግን መፈጸማቸውን ቀጠሉ። ብዙም ሳይቆይ የአፍና የፊት መሸፈኛው ጭንብሎች የፖለቲካ አቋም ማንጸባረቂያ መንገዶች የሆኑ ይመስል የሳይንሱም ነገር ቀረና ዲሞክራቶች በሙሉ ልብ ሲቀበሏቸው፣ ሪፐብሊካኖች በፊናቸው በእንቢተኝነት ቀጠሉ። ጽንፍ የያዘው ፖለቲካ ኮቪድ-19 በህብረተሰብ ጤና ላይ የከሰተውን ፈተናና በኢኮኖሚ ላይ የሚያደርሰውን ብርቱ ጉዳት የሚወሰዱ እርምጃዎችን ተጽዕኖ ሚዛን ለመጠበቅ በሚሰራው ስራም ላይ ጣልቃ መግባቱ አልቀረም። ትራምፕና የሪፐብሊካን ፓርቲያቸው በአመዛኙ ኢኮኖሚውን በሚመለከቱ ጉዳዮች ላይ ብቻ ትኩረት ማድረግ ሲመርጡ ተስተውለዋል። ለምሳሌም ያህል በሚያዝያ ወር የኮሮና ቫይረስ ወረርሽኝን ለመቋቋም የተደነገጉ ደንቦችና ውሳኔዎችን ለመቃወም አደባባይ የወጡ ወገኖችን በመደገፍ ያንጸባረቁት አቋም አንዱ ነበር። ይሁንና በአብዛኛው ተቃውሞዎቹ የተሰሙትም ሆነ ፕሬዚዳንቱ ድጋፍ የሰጡት አገረ ገዢዎቹ የተቀናቃኙ ዲሞክራት ፓርቲ በሆኑባቸው ግዛቶች ነው።
When the president of the United States urges insurrection against
the United States president lenni ermijawoch taqawmo siyannasasu ihe bekallalu litaye michil neger aidellem ye agarachin mariochina yetena atababak taqawamat worershinyun lemwagat ballacho chilota na aqim lay yetesenezere amkañ ermijano
ለመከላከያ እርምጃዎቹ ካላቸው አቋም አንጻር ሲታይ ትራምፕ በመስከረም ወር መገባደጃ ላይ ራሳቸው ለቫይረስ ተጋልጠው የመገኘታቸው ዜና ምናልባትም ብዙ ላያስደንቅ ይችላል። ይሁንና ለተስተዋለው መዝረክረክና መዘናጋት ተጠያቂዎቹ ግን መሪዎች ብቻ አይደሉም ይላሉ አሁንም የጆርጅ ታውን ዩኒቨርሲቲው ሎረንስ ጎስቲን። በመጋቢት ወር ከነበረው የኮሌጅ ተማሪዎች የመንፈቀ ትምህርት አጋማሽ ረፍት ብዙዎች እንደ ቀድሞ ወግ አውደ ዓመት ከቤተሰቦቻቸው ጋር ለማሳለፍ ብዙዎች እስካደረጉበት ያለፈው ህዳር ወር የምስጋና ቀን በዓል ድረስ አሜሪካውያን የህብረተሰብ ጤና አጠባበቅ ባለስልጣናት የሚሰጡትን ምክር ቸል ማለታቸው ቫይረሱ ይበልጥ እንዲዛመት አግዟል። በሌላ በኩል የዩናይትድ ስቴትስ መንግስት አሁን እፎይታ ሊሰጠን የተቃረበው የመከላከያ ክትባት ስራ ላይ ይውል ዘንድ ብዙ ቢሊዮን ዶላር ወጪ አድርጓል።
We just seem to be as a nation incapable.
አሜሪካ አሁን በክትባት መድኃኒት ቅመማው ከሌሎች አገሮች ጋር በመሆን ግንባር ቀደም አገር ናት። ያም ያጣነውን ጸጋችንን መልሶ የሚያጎናጽፍ ሊሆን ይችላል።
ፋይዘር እና ሞደርና የተባሉት ግዙፍ የመድኃኒት አምራች ኩባንያዎች ያመረቷቸው ክትባቶች ከዚህ ቀደም ታይቶ በማያውቅ ፍጥነት ነው የተቀመሙት። ሌሎች ኩባንያዎችም በቅርብ ርቀት በመከተል ላይ ይገኛሉ። ዓለም አቀፉ ወረርሽኝ ስለሱ አድርጎት የዘለቀው 2020 ሲያበቃም ለወረርሽኙ የጥርፊያ ማክተም ምክንያት የሚሆኑት ክትባቶች በስፋት መዳረስ ይዛሉ። እናም በጣት የሚቆጠሩ ቀናት ብቻ የቀሩት የኮቪድ ዓመት 2020 ሲሰናበት ብዙዎች ልብ ውስጥ ያደረው የአዲስ ዓመት አዲስ ተስፋ በዚያው መጠን ያንሰራራል።
አሉላንና ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች የዛሬ ቅዳሜ ምሽት ፕሮግራማችን ወደ መጨረሻው ምዕራፍ ላይ እንገኛለን። ትላንት የአውሮፓውያኑ የ2020 የገና በዓል የተከበረበት ዕለት ነበር። ይህንን የበዓል ቀን ምክንያት በማድረግ ለመሰናበቻ የጆዋልን ሌትስ ስኖው ገና በዓል ዜማ ጋብዤ ልሰናበታችሁ። በእኛ በኩል ለምሽቱ ያሰናዳናቸው ፕሮግራማችን ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስላመሻችሁ እናመሰግናለን። በነገው የእሁድ ምሽት መሰናዷችን ይጠብቁን። ለዛሬው ሰላም፣ በደህና እደሩ።